ዛሬ ሐምሌ 21 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ስለዚህ አሁንም የዓለም መንግስት ሁሉ ይስማኔ እንግዲህ ይህን ሁሉ ነገር ይስማንኛ ማለቃችን ነው። እባካችሁ ስለ መድኃኔዓለም ልጆቻችን እንስጡት።
በትግራይ ክልል ውስጥ በሚገኙ ዩኒቨርሲቲዎች ውስጥ ይማሩ የነበሩ ልጆቻቸው ደህንነት ያስጨነቃቸው ወላጆች ከሰሞኑ ሰልፍ ወጥተዋል። ይህን የተመለከተው ዘገባ ዛሬ ምሽት ይደመጣል።
ቢሆን ኢትዮጵያ ተደፍራም አታውቅም፣ አትደፈርም። ወጣቶቹ አሁን በፍላጎት በራሳቸው የተነሳሽነት ይህን ነገር አሳይተዋል። ከኋላ ደግሞ እናቶች በስንቅ የመንግስት ሰራተኛው በደሞዝ ይህን ለሀገሩ እንዳትደፈር ለሚያደርገው ነገር ከጎኑንን አሁንም ቢሆን
የኢትዮጵያ መንግስት የህግ ማስከበር ዘመቻ ብሎ የጠራውን ከትግራይ ክልል ኃይሎች ጋር የገባውን ጦርነት ለመቀላቀል ያቀዱ ወጣቶች በአዲስ አበባ ከሰሞኑ ሽኝት ተደርጎላቸዋል። በሽኝት ስነ ስርዓቱ ላይ ስለነበረው ድባብ እንዲሁ በምሽቱ እንሰማለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ የቆየ
አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት የአፋር ልዩ ኃይልና ኡጉጉማ የተባሉ የአፋር ታጣቂዎች በፈጸሙት ጥቃት ከ350 በላይ ሰዎች እንደተገደሉ አስታወቀ። የአፋር ክልል በጉዳዩ ላይ ይፋዊ ምላሽ ባይሰጥም በክልሉ የመንግስት መዋቅር የሚሰሩ ግለሰቦች ግን ኡጉጉማም ሆነ የአፋር ልዩ ኃይል የተባለውን ጥቃት አልፈጸመም ብለዋል። የይገባኛል ጥያቄ ከሚነሳባቸው 3 ከተሞች አንዷ በሆነችው የሶማሊያ ክልል የሚገኘው ገርበ ኢሴና በአፋር ክልል ደግሞ ገዳማይቱ በመባል በሚጠሩት ቦታ ላይ ተፈጸመ በተባለው በዚህ ጥቃት አብዛኞቹ ተጎጂዎች የሶማሌ ሴቶችና ህጻናት ናቸው ተብሏል። ለጥቃቱ የፌዴራል የጸጥታ ኃይሎች ኃላፊነታቸውን በአግባቡ አለመወጣታቸው ነው ሲል የከሰሰው የሶማሌ ክልል በከተማዋም ከፍተኛ ውድመትና ዘረፋ መፈጸሙን ተናግሯል። ጥቃቱ አልተፈጸመም ሲሉ ማስተባበያ የሰጡት በአፋር የመንግስት መዋቅር የሚሰሩ ግለሰቦች በበኩላቸው ይልቁንም አጋጣሚውን በመጠቀም የክልሉ ልዩ ኃይል ሊይዛቸው የማይችላቸውን ከባድ መሳሪያዎችን በመጠቀም በአፋር ክልል ላይ ዛሬ ጥቃት እየተፈጸመ ነው ብለዋል። የተባበሩት መንግስታት የስደተኞች ድርጅት በትግራይ ውስጥ እየተባባሰ ባለው ጦርነት መካከል የሚገኙ ወደ 24,000 የሚሆኑ የኤርትራውያን ስደተኞች ትልቅ አደጋ ላይ መሆናቸውን አስታውቋል። ማይጸብሪ አካባቢ እየተካሄደ ያለው ውጊያ እየተጠናከረ በመምጣቱ ማይ አኒና አዲ ሃሩሽ በተባሉ የመጠለያ ካምፖች ውስጥ የሚገኙ በሺዎች የሚቆጠሩ ኤርትራውያን ስደተኞች ደህንነት አደጋ ላይ ነው። የተባበሩት መንግስታት የስደተኞች ድርጅት እንደ አውሮፓውያን አቆጣጠር ከሐምሌ 14 ጀምሮ ወደ መጠለያ ጣቢያዎች ለመድረስ አለመቻሉን ገልጿል። ከዚያን ጊዜ አንስቶ ስደተኞች ያሉበት ሁኔታ እጅግ እየከፋ መምጣቱንም አስታውቋል። የስደተኞች ድርጅቱ ቃል አቀባይ ባርባራ አባሎች እንደሚሉት ታጣቂ ኃይሎች ወደ ካምፕ ውስጥ ዘልቀው በመግባታቸው ኤርትራውያኑ ስደተኞች በማያቋርጥ ፍርሃት ውስጥ ናቸው። እርዳታዎችን እንዳያገኙ የተቋረጡ ሲሆን ማስፈራሪያዎችና ዛቻዎችም እየደረሱባቸው እንደሆነ ገልጸዋል። ቃል አቀባዩ አክለው ከማይ አኒ ካምፕ ውስጥ ቢያንስ አንድ ስደተኛ ካምፕ ውስጥ ባለ አንድ ታጣቂ መገደሉን የሚገልጽ አስደንጋጭ ዜና ከታመነ ምንጭ ሰምተናል ብለዋል። ሐምሌ 14 ከተገደለው አንድ ስደተኛ ሞት በኋላ ይሄኛው ተጨማሪ መሆኑ ነው። የቱኒዚያ ፓርላማ ወደ ስራው እንዲመለስ የአውሮፓ ህብረት አሳሰበ። የቱኒዚያ ፕሬዝዳንት ካይስ ሰኢድ ፓርላማቸውን ማገዳቸውንና ጠቅላይ ሚኒስትሩን ማባረራቸውን ተከትሎ የአውሮፓ ህብረት ባወጣው መግለጫ የሀገሪቱ ዲሞክራሲና መረጋጋት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቶ አሳስቧል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ትላንት ባወጡት መግለጫ በቱኒዚያ በተቻለ ፍጥነት ተቋማዊ መረጋጋት እንዲመለስ ማድረግ ያስፈልጋል። በተለይም የፓርላማው የስራ እንቅስቃሴና የመሰረታዊ መብቶች መከበር እንዲመለስ ያስፈልጋል። ምንም አይነት የሁከት አድራጎት ሊፈጸም አይገባም ሲሉ ተማጽነዋል። የቱኒዚያ ፕሬዝዳንት ካይስ ሳኢድን በስልክ እንዳነጋገሯቸው የገለጹት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ለቱኒዚያ ዲሞክራሲ ያላቸውን ድጋፍ ገልጸዋል። ፕሬዝዳንት ሳኢድ በቱኒዚያ የአስተዳደር መሰረት የሆኑትን የዲሞክራሲና የሰብአዊ መብት መርሆች አጥብቀው እንዲከተሉና ከሁሉም የቱኒዚያ የፖለቲካ ተዋናዮች ጋር ከህዝቡ ጋር ግልጽ ውይይት እንዲያደርጉ ጥሪ አቅርቤላቸዋለሁ ብለዋል። የቱኒዚያ ፕሬዝዳንት እሁድ ዕለት ለወሰዱት እርምጃ ምክንያታቸው ሀገሪቱ ያለችበት የከበደ የኢኮኖሚ ችግርና ፖለቲካዊ ውጥረቱ መሆኑን ገልጸው እርምጃውን እንድወስድ ህገ መንግስቱ ይፈቅድልኛል ሲሉ ተናግረዋል። በሀገሪቱ ፓርላማ አብላጫ መቀመጫ ያለው ኢናዳ ፓርቲ መሪና የምክር ቤቱ አፈ ጉባኤ ራቼድ ጋኑቺ በበኩላቸው የፕሬዝዳንቱ እርምጃ ከመፈንቅለ መንግስት የሚቆጠር ነው በማለት ኮንነዋል። ፓርላማው ስራውን እንዲቀጥልም አስታውቀዋል። ሌሎች ሁለት የፖለቲካ ፓርቲዎችም ድርጊቱ መፈንቅለ መንግስት ነው ያሉ ሲሆን ፕሬዝዳንቱ ግን ክሱን ውድቅ አድርገዋል። የዩናይትድ ስቴትስ በሽታ መከላከያና መቆጣጠሪያ መስሪያ ቤት ሲዲሲ ከወራት በፊት የወሰነውን ውሳኔ በመቀየር በሀገሪቱ የተወሰኑ ክፍለ ግዛቶች የተከተቡ ሰዎችም ጭምር በማንኛውም ዝግ ቦታ ላይ ያፍና ፍንጫ መሸፈኛ ጭንብል እንዲያደርጉ አሳስቧል። በተጨማሪም አስተማሪዎች፣ ተማሪዎችና የትምህርት ቤት ሰራተኞች ክትባት ቢከተቡም እንኳን በትምህርት ቤት ውስጥ የፊት መሸፈኛ ጭንብሎችን መጠቀም እንዲቀጥሉም ሲዲሲ ባወጣው ምክረ ሐሳብ አስታውቋል። ሲዲሲ እዚህ ውሳኔ ላይ የደረሰው በአንዳንድ የሀገሪቱ ግዛቶች ክትባቱን የሚወስዱ ሰዎች ቁጥር እጅግ ዝቅተኛ መሆኑን ተከትሎ የኮቪድ-19 ተያዦች ቁጥር እያሻቀበ በመምጣቱ መሆኑን ጨምሮ ገልጿል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ስመኝሽ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማህበራዊ መገናኛ ገጻችን በኩል አድርሱን። ቪኦኤ አማሪክ መገኛችን ነው። አሁን ወደ ቀደመው ዘገባ እንሻገር። በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቅሰዋል። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ መልሱልን ሲሉም ጠይቀዋል። ኬኔዲ አባተ።
ይህ ሮሮ በትግራይ ክልል ወደሚገኙ ዩኒቨርሲቲዎች ልጆቻቸውን የላኩ ወላጆችና ሌሎች የተማሪዎች ቤተሰብ አካላት የሚያሰሙት የተማጽኖ ሮሮ ነው። በአዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን መልሱልን ሲሉ ጥያቄያቸውን አሰምተዋል። በመቀሌ ዩኒቨርሲቲ ኩያ ካምፓስ የአምስተኛ ዓመት ተመራቂ ልጅ እንዳለቻቸው የነገሩኝ ወይዘሮ ኢየሩሳሌም ታፈሰ የተማጽኖ ድምጻቸውን ለማሰማት ከተሰባሰቡ ሰዎች አንዷ ናቸው።
አንድ ነገር ሲሞላ አንድ ነገር እንጠይቃለን። ይሄ ለኛ ችግር ፈጥሮብናል ብሎ ነው ጠቅላይ ማነው ሚኒስቴር ያነጋገረ እና አሁንም ኃላፊነት የወሰደው ዩኤን ነው። ይሄንንም ጥሩ ምላሽ ከሰጠን በኋላ ወደ ኋላ አፈገፈገበት ምክንያት ሊገባን አልቻለም። እኛ ወላጆች በጭንቀት ታመናል። ስለዚህ አሁንም የዓለም መንግስት ሁሉ ይስማን፣ እንግዲህ ይሄን ሁሉ ነገር ይስማን። እኛ ማለቃችን ነው። እባካችሁ ስለ መድኃኔዓለም ልጆቻችን ስጡን። በችግር ያሳደግናቸው ልጆቻችን ልጆች ለማሳደግ ስንት መስዋዕትነት ከፍለናል። አሁን ይህ ሁሉ ምን አቀረ? ልጆቹ እስክሪብቶና ወረቀት ነው ይዘው የሄዱት። እስክሪብቶና ወረቀት እና መንግስት ሲወጣ ወታደሩን ሲያወጣ ልጆቻችን ማውጣት ሲገባው እዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርዓቱ ነው የያዘው። ግን ለሚቀጥለው ነገር ምንድን ነው ዋስትና ያላቸው? እባካችሁ የዓለም መድኃኒት አንተ ታረቀን።
የተባበሩት መንግስታት በትግራይ ክልል ባሉ ዩኒቨርሲቲዎችና በኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር መካከል በመሆን ከሌሎች የኢትዮጵያ ክፍሎች በክልሉ የሚገኙ ተማሪዎችን የማስመለሱን ኃላፊነት ለመወጣት ቃል ገብቶ እንደነበር የተማሪ ወላጆችና ሌሎች ቤተሰቦቻቸው ይናገራሉ። ከተማሪ ወላጆች መካከል የሆኑት ወይዘሮ ፍሬህይወት ገብረ ህይወትና አቶ ቢኒያም አስራት የተባበሩት መንግስታት ከኢትዮጵያ መንግስት በኩል የጠየቀው የነዳጅና ሌሎች አቅርቦቶች ጥያቄዎች እንደተመለሱለት ማረጋገጣቸውን ገልጸው ይሁንና ድርጅቱ ኃላፊነቱን አልተወጣም ይላሉ።
አሁን 24 ቀን ሆነ እነዚህ ልጆች ከእግዚአብሔር ጋር አመቼም በትግራይ ህዝብና ያው በዩኒቨርሲቲውም ስር ስላሉ የሆነ ነገር ቀምሰው ያድራሉ ብለን እኛ እናስባለን። ግን ስናደርግ በነበረው እንቅስቃሴ ትናንትናም ከፍተኛ ትምህርት ኮሚሽን ነው ሄደን ስንጮየዋለው ዩኤን በመንግስት በኩል አንዳንድ ነገሮች እንዲሟሉለት የጠየቀው ጥያቄ በሙሉ ዩኤን ተስተካክሎለት ቀርቧል። እኛ ልጆቹ ሐምሌ 11 ቀን እስከ 14 ባለው ጊዜ ውስጥ ተጠናቀው አገራቸው ማለት እዚሁ አዲስ አበባ የክፍለ ሀገሩን በክፍለ ሀገር እንደሚገቡ ነበር የተሰጠን። ሆኖም በ11 ስንጠብቅ ልጆቹ አልመጡም። ይህንን ኃላፊነት ዩኤን እንዴት መውሰድ አቃተው? በስፍራ ውስጥ ተገኝቶ ለምን ይህንን ነገር አልተገበረውም? አሁንም ይህንን ነው እኛ ዩኤንን የምንጠይቀው።
ዩኤን ከዚህ በፊት የገባልን ቃል ሁሉ ነገር እኛ ይዘነዋል። የቀረን ምንድን ነው? የነዳጅ ብሎ ነው የጠየቀ። እንደውም የነዳጅ የሚለው መልእክት መንግስት ጋር ይዘን ሄድን። መንግስትም ያ የነዳጅ የሚባለውን ነገር ሬዲ እንዳደረገ የተነገረን ማለት ነው። እስከ መኪናው እንደውም በተማሪዎች ሁሉ እስከ 500 ብር ድረስ ክፈሉ ተብሎ ያ ነገር ሁሉ ዝግጁ እንደተሆነ የተነገረ። ስለዚህ ያ ሁሉ እነሱ ያሉት ነገር ተቀረበ። ይሄን ምንድን ያገደው? እሱ ነው እኛ ትልቁ የዛሬ ጥያቄያችን።
ዛሬን ጨምሮ ለሶስት ጊዜያት የተባበሩት መንግስታትን ደጅ ከመጥናት ጀምሮ መፍትሄ ፍለጋ ወደ ተለያዩ አካላት ቢሄዱም ከተስፋ ውጭ ተጨባጭ ውጤት እንዳላገኙ የሚገልጹትና በመቀሌ አይደር ካምፓስ ሁለት ሴት ልጆች አሉኝ ያሉት ወይዘሮ ገነት ሮባ አስቸኳይ መፍትሄ እንዲሰጣቸው ይጠይቃሉ።
በቀለ ዩኒቨርሲቲም በመቀሌ ላይ ባለው አጠቃላይ ቀለብ የለኝም እስከ በሐምሌ 20 ድረስ ከዛ ውጪ ሪስኩን አልወስድም እኔ ብሎ ነው። ከዚህ በኋላ የኛ ልጆቻችን ምን እድል ያላቸው? ማን ነው ኃላፊ የሚሆን? እግዚአብሔር ይመስገን ከእግዚአብሔር በታች የትግራይ ህዝብ ነው። አሁንም ከተበተነ በኋላ እንኳን የትግራይ ህዝብ አቅፎ እንደሚይዝልን እናውቃለን። ግን ዩኤንም የማይጨበት ተስፋ ሳይሆን እምንይዘውን ነገር ያድርግልን። ከጦርነት ውስጥ ብዙ ነገሮችን የሚሰራ ነው ዩኤን ማለት። ስለዚህ ይሄ ነገር ምንድነው የተቸገረው? ምንረዳውም ነገር ካለ ይንገረን። በግልጽ ተነግሮን የሆነ መፍትሄ ተደርጎ ልጆቻችን ይምጡልን። የእናት እንባዋ ጥሩ አይደለም። ጸሎታና ምርቃቷ ነው የእናት ጥሩ የሚጠቅመው እንጂ የእናት እንባ ጥሩ አይደለም። ለማንም ጥሩ አይደለም።
የወላጆች ተወካይ ኮሚቴ አባል በመሆን በአዲስ አበባ ከተባበሩት መንግስታት ኃላፊዎች ጋር ተማሪዎቹን ማስወጣት በሚቻልበት ጉዳይ ላይ ሲነጋገሩ መቆየታቸውን የሚገልጹት አቶ ዳንኤል አስራት ተመድ በስተመጨረሻ ተማሪዎችን መያዣ በማድረግ ከስምምነት ውጪ የሆኑ ቅድመ ሁኔታዎችን መንግስት እንዲፈጽም ስለመጠየቁ ያነሳሉ።
ትላንት ሚኒስትሩ ቢሮ ሄደን ነበር። ዋናው ሚኒስትር ለዚሁ ጉዳይ ጠቅላይ ሚኒስትር ቢሮ ሄደዋል ተባል። ምክትል ሚኒስትሩ አነጋግሮን መረጃዎች በሙሉ በእጃቸው ይዘው አሳይተውና ከመንግስት በኩል የሚያስፈልጉት ሪኳየርመንቶች በሙሉ መሟላታቸው ነው። ዩኤን ግን ቃል በገባው መሰረት እየሄደ እንዳልሆነ አዳዲስ ጥያቄዎች በፊት አግሪመንቱ ላይ ያልነበሩ ለምሳሌ ቴሌኮሙኒኬሽን ስራ ይጀምር፣ ፍላይት ይጀምር፣ ባንኮች ይከፈቱ የመሳሰሉ እኛ ከጠየቅነው ጥያቄ ጋር የማይገናኝና ከጀመሩት ነገር ጋር ከአግሪመንታቸው ጋር የማይገናኝ አዲስ ጥያቄ ሬዝ አድርጓል ዩኤን። ይህም በተመለከተ ዛሬ ከዩኤን ሳይድ ማነጋገር ስላለብን ብለን ነበር እዚህ የመጣን። ጭራሽ አሁን መጨረሻ የደረሰን በጣም አሳዛኝ የሹፈት መልስ፣ ሶንጌ እሁድ ስለምገባ ሰኞ 4 ሰዓት ቀጥራችኋለች፣ እዚህ አናግራችኋለሁ ብላለች። ጀስት ኦን ዘ ዴድላይን ምንድን ነው የሚያደርጉልን እኛ ልጆቹ? ይሄ ሁሉ እንትን ከሆነና ከወጡ ከግቢና ከተበተኑ በኋላ ዩኤን ምንድን ነው የሚያደርግልን? ምንም ለማያደርግልን ነገር እስከ ዛሬ ድረስ ጊዜያችንን በላብን። ሌላ መንገድ እንሞክር ነበር። በዩኤን 100% ተስፋ ቆርጠናል። እናዝናለን።
ምንም እንኳን ከተማሪዎቹ ጋር ባይገናኝም ተመድን ጨምሮ የተለያዩ አካላት ለሰብአዊ አገልግሎቶች ተደራሽነት ይረዳ ዘንድ የፌዴራል መንግስት በትግራይ ክልል እንደ መብራትና ስልክ ያሉ አገልግሎቶችን በተሟላ መልኩ እንዲያቀርብ በተደጋጋሚ መጠየቃቸው ይታወሳል። የተማሪ ወላጆች በተመድ ላይ ስላቀረቡት ወቀሳ ምላሽ ለማግኘት እንዲሁም በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ከክልሉ ውጭ ከሌሎች የኢትዮጵያ አካባቢዎች የሄዱ ተማሪዎችን ለማስወጣት ድርጅቱ ስለሄደበት ርቀት ለመጠየቅ በአዲስ አበባ የሚገኘውን የድርጅቱን ሰራተኞችና ኃላፊዎች ለማግኘት ቪኦኤ በተለያየ መንገድ ያደረገው ጥረት አልተሳካም። የሳይንስና ከፍተኛ ትምህርት ሚኒስቴርንም እንዲሁ ለማግኘት ጥረት ብናደርግም ሊሳካልን አልቻለም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሚኒስቴሩ በዚህ ጉዳይ ላይ የሰጠው ምላሽም የለም። ይሁን እንጂ በተለያየ ቀውስ ውስጥ በሚገኘው የትግራይ ክልል ባሉ ዩኒቨርሲቲዎች ስላሉ ልጆቻቸው የሚቃትቱት ወላጆቻቸው እስካሁን ለልጆቻችን ድጋፍና ጥበቃ አድርገዋል ያሉትን የትግራይን ክልል ህዝብ አመስግነው ይህ ተግባር እንዲቀጥልም ተማጽኗቸውን አቀረቡዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ሶማሊያ ሀገራዊ የኃይል ቋት የላትም። የኃይል ፍላጎቷን ስታሟላ የቆየችውም ከውጭ ሀገራት የሚገባ ነዳጅ፣ እንጨትና ከሰልን በመጠቀም ነበረ። በአፍሪካ ህጉር ረጅም የባህር ጠረፍ እንደሚገኝባት የሚነገርላት ሀገሪቱ በአማካይ በቀን 10 ሰዓታትን ያክል የፀሐይ ብርሃን እንደምታገኝ ባለሙያዎች ያስረዳሉ። ይህ በበኩሉ ሶማሊያ ለነፋስና ፀሐይ ኃይል እምቅ አቅም እንዳላት ያሳያል። መሐመድ ሼክ ኑር ሶማሊያ ከዚህ ኃይል ተጠቃሚ እንድትሆን ለማገዝ ስለተቋቋመ አንድ ማህበር የላከውን ዘገባ በመቀጠል እናስደምጣችሁ። የሶማሊያ የግል ኃይል አቅራቢ ድርጅቶች ከውጭ ሀገር በሚገባ ነዳጅ ላይ የተመሰረቱ ናቸው። ይህም ሞጋዲሹ ውስጥ የኤሌክትሪክ ኃይል ዋጋ ከዓለም አቀፍ አማካይ ዋጋ ጋር ሲነጻጸር ከሶስት እጥፍ በላይ ውድ እንዲሆን አድርጎታል። ሆኖም ድርጅቶቹ ወደ ታዳሽ ኃይሎች ለመዞር ተስፋ ሰንቀዋል። አብዱልአዚዝ ኤሊካ ብሎስካይ በተባለው ድርጅት ውስጥ የኤሌክትሪክ መሐንዲስ ናቸው። ዘርፉ የገጠመው ተግዳሮት የታዳሽ ኃይሎች ጉዳይ አዲስ ከመሆኑና መዋለ ንዋይ የሚያፈሱ ሰዎች ካለመኖራቸው ጋር ይገናኛል። ክህሎትም ሆነ ቴክኖሎጂ አለን። ይሁንና የነፋስና የውሃ ኃይልን የመሰሉ የተትረፈረፉ ሀብቶችን መጠቀም እንችል ዘንድ ተፈላጊ የገንዘብ ፈሰስ እጥረት አለብን። እርግጠኛ ነኝ እነዚህን ሀብቶች በቅርቡ መጠቀም እንጀምራለን ያሉት። እነዚህን ታዳሽ ኃይሎች ለማስጀመር የግል ድርጅቶች የሶማሊያ አረንጓዴ ኃይል ማህበር የተባለ ተቋም መስርተዋል። ዳልሳን የተባለው ድርጅት መስራች የሆኑት ባሽር ሶፍ የማህበሩ ሊቀመንበር ናቸው። ከመንግስትም ሆነ ከዓለም አቀፍ ማህበረሰብ የማበረታቻ አለመኖርና የመዋለ ንዋይ አፍሳሾች እጥረትን የመሰሉ መሰናክሎች ገጥመውናል። አስፈላጊውን የገንዘብ ፈሰስ ካገኘን፣ በተለይ ደግሞ ባንኮች ታዳሽ ኃይልን ለመደገፍ በራቸውን ክፍት ካደረጉ ሶማሊያ የታዳሽ ኃይል መናገሻ ትሆናለች፣ ምጣኔ ሀብቷም ያድጋል ያሉት የሶማሊያ የእቅድ መዋለ ንዋይና ምጣኔ ሀብት እድገት ሚኒስቴር በሀገሪቱ የመዋለ ንዋይ ማበረታቻ ቢሮ አማካኝነት የታዳሽ ኃይል እንቅስቃሴዎችን እየደገፈ መሆኑን አስታውቋል። ሞሐመድ ዱቦው የቢሮው ኃላፊ ናቸው። እንደምታውቁት ሶማሊያ በሰፊ ተፈጥሯዊ ሀብቶች የታደለች ናት። ከታዳሽ ኃይሎች መካከል የነፋስና ፀሐይ ኃይሎች ይካተታሉ። የሀገራችን ነፋስ በዓለማችን ላይ በፍጥነታቸው ከሚጠቀሱት መካከል አንዱ በመሆኑ የኤሌክትሪክ ኃይል ማመንጨት ይችላል። በተመሳሳይ ለብዙ ሰዓታት የፀሐይ ብርሃን እናገኛለን። ለጎረቤት ሀገር ሳይቀር ኃይል መሸጥ የምንችልበት እምቅ አቅም አለን ያሉት በ2018 የጎርጎሳውያኑ ዘመን የአፍሪካ ልማት ባንክ ይፋ ባደረገው ጥናት ላይ ሶማሊያ ከአፍሪካ ሀገራት ሁሉ የላቀ ከፍተኛ የባህር ዳርቻ የነፋስ ኃይል የማምረት አቅም እንዳላት አስታውቋል። ሰመተር ሙሐመድ በሞጋዲሾ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ሶማሊያ ታዳሽ ኃይሏን እየተጠቀመችበት አይደለም። የዚህ ምክንያቱ የሀገሪቱን ልምድ ማጣት ይመስለኛል። ያለንን የተትረፈረፈ የታዳሽ ኃይል ሀብት ብንጠቀምበት ኖሮ የኤሌክትሪክ ኃይል ይህን ያክል አይወደድም ነበረ። ዋጋው ርካሽ ከመሆኑ ባሻገር ማንኛውም ሰው የኤሌክትሪክ ኃይልን ለመጠቀም በቻለን ያሉት ዓለም ወደ ንጹህ ኃይል ሲያመራ የሶማሊያ የኃይል ዘርፍም ከዓለም ጋር ለመራመድ ፀሐያማ ብሩህ ስፍራን ለማግኘት ተስፋ ሰንቀዋል። አድማጮቻችን በመከታተል ላይ የምትገኙት ከቪኦኤ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ቀጣዩ መሰናዱ እንሻገር። ከ3000 በላይ የሚሆኑ የአዲስ አበባ ከተማ ወጣቶች ኢትዮጵያን ለማዳን ዘምታለው በሚል መሪ ቃል የኢትዮጵያ መከላከያ ሰራዊትን ለመቀላቀል የሽኝት መርሃ ግብር ተደርጎላቸዋል። ኢትዮጵያ መከላከያ ሚኒስቴር ዶክተር ቀነአ ያደታ በስነ ስርዓቱ ላይ ሲናገሩ ዘማቾች ጠላቶቻቸውን ድል አድርገው ይመለሳሉ ብለዋል። ወጣቶች በአባት አርበኞች፣ በከተማዋ ከፍተኛ አመራሮችና በነዋሪዎች ነው ሽኝት የተደረገላቸው። ፀሐይ ዳምጠው
አዲስ አበባ ወደ ግንባር የሚዘምቱ ወጣቶችን በማዋጣት የተቀሩትን የሀገሪቱ አካባቢዎችና ክልሎች ተቀላቅላለች። በዛሬው ዕለትም ለ3000 ወጣቶች አሸኛኘት ተደርጓል። በዚህ የሽኝት መርሃ ግብር ላይ የተናገሩት የኢትዮጵያ መከላከያ ሚኒስትር ዶክተር ቀና ያደታ ኢትዮጵያን አትንኩ ብለዋል። የህወሓት ቡድን ኢትዮጵያን ለማፍረስ እየሰራ ነው በማለት የወነጀሉት ሚኒስትሩ ማንንም ኢትዮጵያን ሊደፍር አይችልም ሲሉ ተናግረዋል። ሚኒስትሩ አክለው የኢትዮጵያ ወጣቶች ይያሉ ኢትዮጵያን መንካት አይቻልም ብለዋል።
የውጭ ኃይሎች ተላላቂ ሆኖ ኢትዮጵያን ለማፍረስ ቀን ከሌሊት እየሰራ ነው ያለው። እንደገና ኢትዮጵያን ለማፍረስ እንደገና ኢትዮጵያን ይገዛሉ አስተዳድራው ብሎ ማለት በግልጽ ለኢትዮጵያ ያላቸውን ንቀት የሚያሳይ ስለዚህ ምንም አይነት ትግስ የለንም ማለት ነው። ሲላ ኢትዮጵያን መንካት አይችሉ እናንተ ያላችሁ ሁሉም ኢትዮጵያዊ ከዳር እስከ ዳር በተነሳሳበት ጊዜ በማንኛውም ሁኔታ ኢትዮጵያን ሊያፈራርሱ አይችሉም። ዝም ብሎ እልብ ነው የሚሆነው ማለት ነው።
የአዲስ አበባ ከተማ ነዋሪዎች፣ ባለሀብቶች እንዲሁም ወጣቶች የመከላከያ ሰራዊቱን በመቀላቀል ላደረጉት ድጋፍ ሚኒስትሩ አመስግነዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በሽኝት ስነ ስርዓቱ ላይ ባሰሙት ንግግር ጠላትን ለመመከት የኢትዮጵያውያን ክንድ ተባብሯል ሲሉ ተናግረዋል።
እናንተ ወጣቶች ተልኳችሁ ኢትዮጵያን መጠበቅ ነው። ተልኳችሁ ኢትዮጵያ ጠንካራ ልጆች እንዳሏት ዛሬ በውክልና እየወጋላለው ለዚህ ለአሸባሪ ለጁንታ ቡድን ብቻ ሳይሆን እያቀዱ ላሉት ታሪካዊ ጠላቶቻችን ትልቅ ምላሽ መስጠት ነው። አይቻልም ማለት ነው። እኛ የአድዋ ጀግኖች ልጆች ነን ማለት ነው። በሀገራችን ከመጡብን ድንበር የለንም። ቋንቋ ድንበር አይሆንብንም። ብሔር ድንበር አይሆንብንም። ማንነታችን፣ ድምቀታችን፣ ውበታችን እንጂ በኢትዮጵያዊ አንድነታችን ላይ ሁላችንም አንድ ነን። ኢትዮጵያን እናስጠብቃለን። ኢትዮጵያን እናኮራለን።
የትግራይ ሕዝብ ከህወሓት ቡድን ተነጥሎ ከኢትዮጵያውያን ወንድም እህቶቹ ጎን መሰለፍ አለበት። ልጆቹን ለእሳት አሳልፎ መስጠት የለበትም ሲሉም ምክትል ከንቲባዋ ጥሪ አቅርበዋል።
ውድ ወጣቶቻችን፣ የትግራይ ህዝብ ሁልጊዜ ወገናችን ነው። የኢትዮጵያ አካል ነው። እህቶቻችን፣ የምንወዳቸው የምናከብራቸው። ነገር ግን ማንም ቢሆን በየትኛውም መንገድ ቢሆን ውክልና ጦርነቱን ተቀላቅሎ ኢትዮጵያን የማፍረስ የኢትዮጵያ ዋና ምሰሶ የሆነውን የሉዓላዊነታችን ማስከበሪያ የሆነውን መከላከያችን ከወጋ አንታገሰው። ስለዚህ ዛሬ ጥሪ እናደርጋለን። የትግራይ ወጣቶች እንወዳቸዋለን። ከዚህ ጁንታ ተነጠሉ። እናንተን ለእሳት እየማገደ ያለውን የራሱን ልጆች በአውሮፓና በአሜሪካ እያስተማረ እያንደላቀቀ ያለውን ከአሸባሪው ቡድን ተነጠሉ። የትግራይ እናቶች ልጆቻችሁን ከኢትዮጵያ ወንድሞቻችሁ እንዳይነጠሉ ምከሯቸው። ልጆቻችሁ ይሄ አላማ ቢስ ለሆነ ኢትዮጵያን አሳልፎ ለሚያስወጋ ቡድን አካል እንዳይሆኑ ጥንካሬ እንዳይሆኑ ምከሯቸው። የትግራይ ምሁራኖች ምከሩ፣ ዝከሩ እንላቸዋለን። ኢትዮጵያ እንድሆናለች። በኢትዮጵያ አንድነት ውስጥ ተቀላቀሉ።
በመጀመሪያ ዙር በዛሬው ዕለት ወደ መከላከያ ሰራዊት የተቀላቀሉት የአዲስ አበባ ከተማ ወጣቶች ከ3000 በላይ እንደሚሆኑ ከንቲባዋ ተናግረዋል። ወጣት ሀብታው መኮንን ዛሬ ወደ ሀገር መከላከያ ከተቀላቀሉት መካከል ነው።
የኢትዮጵያ መከላከያችን ስለጥቃት ስላደረሰበት ባለኝ አቅም ባለኝ ጉልበት መከላከያ ሰራዊቴን ተደባልቄ ለማገልገል ዝግጁ ነኝ።
የከተማ ነዋሪዎችም ወጣቶቹን ለማበረታታትና ለመከላከያው ሰራዊት ድጋፋቸውን ለማሳየት አዲስ አበባ መስቀል አደባባይ ተገኝተዋል። አቶ ክብሮ መንግስቱ የከተማ ነዋሪ ናቸው።
ከመከላከያ ጎን ለመቆም ነው እዚህ የተገኘ ነው። ስለዚህ አሁንም ቢሆን ኢትዮጵያ ተደፍራ ማታቅም አትደፈርም። ወጣቶቹ አሁን በፍላጎት በራሳቸው ተነሳሽነት ይህን ነገር አሳይተዋል። ከኋላ ደግሞ እናቶች በስንቅ የመንግስት ሰራተኛው በደሞዝ ይህ ለሀገሩ እንዳትደፈር ለሚያደርገው ነገር ከጎኑን አሁንም ቢሆን አሁን ስሜታዊ ሆነን እዚህ የመጣ ነው። ማንም ሳያስገድልን ነው። የሀገር ጉዳይ ነው። በውጭም በውስጥም ጠላት ማትደፈር ለመሆኗ ዛሬ የተገኘው ወጣት ምስክር ነው። ስለዚህ ወደፊትም ከመከላከያ ጎንን
ወጣት ሰሚራ ሁሴን በበጎ ፈቃደኝነት ከተሳተፉት ወጣቶች መካከል ናት። ወደ ግንባር ለመሄድ ዝግጁ ነኝ ስትል ትናገራለች።
ማንኛውም በጎ ፈቃድ እንደምንሰራው ነገር ግን እዛው ቦታው ላይ ድረስ ሄደን የበጎ ፈቃድ አገልግሎት ብንሰጥ ለመከላከያ ወታደሮቻችን እኔ በጣም ደስተኛ ነኝ።
ዛሬ የአዲስ አበባ ከተማ አስተዳደር ከነዋሪዎቹ፣ ከባለሀብቶች፣ ከመንግስትና ግል ሰራተኞች የሰበሰበውን ከ1 ቢሊዮን ብር በላይ ድጋፍ ለመከላከያ ሚኒስቴር አስረክቧል። ከገንዘብና ቁሳቁስ ውጪ የከተማዋ ነዋሪዎችም ደም ለግሰዋል። የከተማዋ የጤና ባለሙያዎች ከተለያዩ ጤና ተቋማት ተውጣጡ የጤና ባለሙያዎችም ከወጣቶቹ ጋር ሽኝት ተደርጎላቸዋል። በሌላ በኩል የህዋት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ድል እየቀናቸው መሆኑን ገልጸዋል። በተለይ የፌደራል መንግስቱንና የአማራ ክልል ባለስልጣናትና አመራርን አጣጥለው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮችን ወደ መጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራ፣ ከአፋር፣ ከሌሎች ጭቁን ህዝቦች ሆነ ከሚሊሻዎች ጋር አይደለም ብለዋል። አቶ ጌታቸው የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰውም ለህዝባችን ስጋት ሆነ እስከቀጠሉ ድረስ እርምጃችን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። The baby.